ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። የሰሜን ኢትዮጵያው ጦርነት ተባብሶ በቀጠለበት በአሁኑ ወቅት ግጭቱ በትግራይ ክልል የሚካሄደውን የሰብአዊ እርዳታ አቅርቦት እንቅስቃሴ እያስተጓጎለበት እንደሆነ የተባበሩት መንግስታት ድርጅት ገለጠ። የሰሜኑ ጦርነት ጉዳይ የዛሬ ረቡዕ መረጃ ደርሶናል። በዕለቱ አብይ ርዕስ ይቀርባል። ጦርነቱ ካገረሸ ወዲህ ከትግራይ ምዕራብ ዞን 472,000 ነዋሪዎች መፈናቀላቸውን የክልሉ ማህበራዊ ቢሮ ገልጧል። በሌላ በኩል በግጭቶች ሳቢያ ከኦሮሚያ ክልል ወደ አማራ ክልል የሚፈናቀሉ ሰዎች ቁጥር ማሻቀቡን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤንኦቻ አስታውቋል። ሌሎች በወቅታዊ ዜናዎች ላይ የተጠናቀሩ ዘገባዎችና ቅንብሮችም ይዘናል። ረቡዕ ጥቅምት 9 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ አቀናባሪ ብርሃን ኃይሉ፣ የስርጭት መሐንዲሳችን ደግሞ ቢል ብራድሊ ነው። ከሌሎች የምሽቷ አዘጋጆች ጋር በመሆን እስከ አራት ሰዓት ድረስ አብረናችሁ እንዘልቃለን። አሁን የሰዓቱን ያለም ዜና ከእንግዲህ ወልዴ። መልካም ምሽት።
ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ። ከምሽቱ የዓለም ዜና ጋር እንግዲህ ወልዴ ነኝ። በባሌ ዞን ሶስት ወረዳዎች በተከሰተው የኮሌራ በሽታ የአምስት ሰዎች ሕይወት ማለፉን የዞኑ ጤና መምሪያ አስታወቀ። የባሌ ዞን ጤና መምሪያ ኃላፊ ሰይፈዲን መሐመድ ወረርሽኙ በሶስት ወረዳዎች መከሰቱን ገልጸው አሁንም የጤና ባለሙያዎች ወረርሽኙን ለመቆጣጠር ድጋፍ በመስጠት ላይ መሆናቸውን ለአሜሪካ ድምፅ ተናግረዋል። በተባበሩት መንግስታት የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት ዩኤን ኦቻም በበኩሉ በዞኑ የኮሌራ ወረርሽኝ መቀስቀሱን አመልክቷል። ገልሞ ዳዊት ተጨማሪ አለው።
ላለፉት ሳምንታት በባሌ ዞን በተከሰተ የኮሌራ በሽታ አምስት ሰዎች መሞታቸውን የባሌ ዞን ጤና መምሪያ ኃላፊ አቶ ሰይፈዲን መሐመድ ለአሜሪካ ድምፅ ተናግረዋል።
አምስት ሰዎች ሕይወታቸው አልፏል። ከእነዚህም ሕፃናት፣ አዛውንትና በምግብ እጥረት የተጎዱ ሰዎች ይገኙበታል። ሟቾቹ የበርበሬና የሐረና ቡሉቅ ወረዳ ነዋሪ የነበሩ ናቸው።
በሽታው በወረርሽኝ መልኩ መከሰት ከጀመረ አንድ ወር መሙላቱን ያብራሩት አቶ ሰይፈዲን የኮሌራ ወረርሽኝ በዞኑ በ2009 በ2013ና በ2014 ተከስቶ እንደነበረም አስታውሰዋል።
በ2014 በሶስት ወረዳ በ16 ቀበሌዎች ውስጥ በአጠቃላይ ወደ 227 የሚሆኑ ሰዎች ላይ በሽታው ታይቷል። መታየት ከጀመረም ከአንድ ወር በላይ አስቆጥሯል። ነገር ግን በሽታውን ለመቆጣጠር በተደረገው ስራ በደሎ መናና ሐረና ቡሉቅ ተከስቶ የነበረው ወረርሽኝ በቁጥጥር ስር ውሏል። አሁን ክስተቱ ያለው በበርበሬ ወረዳ ነው። አሁን ተኝተው በመታከም ላይ ያሉት ሰዎች ሶስት ብቻ ናቸው።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤንኦቻ በባሌ ስለተከሰተው የኮሌራ በሽታ ባለፈው ሰኞ መግለጫ አውጥተዋል። እንደ ጽህፈት ቤቱ መግለጫ የኮሌራ በሽታ በመጀመሪያ በባሌ ዞን ሐረና ቡሉቅ ወረዳ በነሐሴ 21 2014 መታየቱን፣ በመስከረም 28 2018 ደግሞ በበርበሬ ወረዳ፣ ቀጥሎም በቅርቡ በደሎ መና ወረዳ በቡርቃ ተፈናቃዮች መጠለያ እንደታየ ጠቅሷል። የበሽታው መንስኤ ንጽህናው ያልተጠበቀ ውሃ መሆኑንና ገዳይነቱም ከሁለት በመቶ በላይ እንደሆነ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ገልጿል። የባሌ ዞን ጤና መምሪያ ከአጋር ተቋማት ጋር በመሆን በሽታው ዳግም እንዳይስፋፋ ንጹህ የመጠጥ ውሃና ሌሎች ድጋፎችን ለነዋሪዎች በማድረስ ላይ መሆናቸውን አቶ ሰይፈዲን መሐመድ ለቪኦኤ ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ።
በተመሳሳይ ዜና ካሜሩንን ከናይጄሪያና ቻድ ጋር በሰሜን በሚያዋስኑ አካባቢ የደረሰውን የጎርፍ መጥለቅለቅ ተከትሎ በተቀሰቀሰው የኮሌራ ወረርሽኝ 17 ሰዎች መሞታቸው ተገለጸ። ለመድረስ አስቸጋሪ በሆኑ መንደሮች በአንድ ሳምንት ውስጥ ሌሎች በርካታ ሰዎች ሳይሞቱ አይቀሩም የሚል ስጋትም አሳድረዋል። የመንግስት ባለስልጣናትና የእርዳታ ድርጅቶች ዛሬ ባደረጉት ስብሰባ የሰብአዊ ሰራተኞች ከናይጄሪያ ጋር በሚያዋስነው አካባቢ ባሉ የተጨናነቁ ሆስፒታሎች እንዲሰማሩ ወስነዋል። የአሜሪካ ድምፁ ሞኪ ኤድዊን ኪንዜካ ከያውንዴ በላከው ዘገባ እንደተቆመው ሀገሪቱን ከናይጄሪያ ጋር በሚያዋስናት ድንበር አካባቢ በወረርሽኙ የተጠቁ በመቶዎች የሚቆጠሩ ሰዎች መኖራቸውን የጤና ባለስልጣናቶች አስታውቀዋል። እስካሁን የ17 ሰዎች ሕይወት ሲያልፍ በሆስፒታሉ በመርዳት ላይ የሚገኙ ሌሎች በአሳሳቢ ሁኔታ ላይ መሆናቸውም ተመልክቷል። እንደ መንግስቱም ገለጣ የሰብአዊ ሰራተኞች በማይደርሱባቸው መንደሮችና ከተሞች በወረርሽኙ የተያዙና ሕይወታቸው ያለፈ ሰዎች ቁጥር ከፍተኛ ሊሆን ይችላል። ሀገሪቱን ከናይጄሪያና ከቻድ ጋር በሚያዋስኑ እና ቦኮ ሐራም አሸባሪ ቡድን ጥቃት በተከታታይ የሚያደርስባቸው የሰሜኑ የሀገሪቱ አካባቢዎች እርዳታ ሰራተኞች በበሽታው የተጠቁትን ለመርዳት እንዳይችሉ ማድረጉንም ባለስልጣናቱ አመልክተዋል። የተባበሩት መንግስታት ድርጅት ሪፖርት እንደሚያሳየው እስከያዝነው ወር ድረስ ናይጄሪያን ከቻድና ከካሜሩን በሚያዋስኑ 3 ግዛቶች ከ1000 በላይ ሰዎች ለኮሌራ ወረርሽኝ መጋለጣቸው ታውቋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የሞሮኮ ፖሊስ አገሪቱን ከስፔን ጋር ከሚያዋስነውና ባለፈው ሰኔ ወር ድንበር አቋርጠው ለማለፍ ሲሞክሩ 23 ሰዎች ከሞቱበት ስፍራ ያገኛቸውን 25 አፍሪካውያን ፍልሰተኞች መያዙን በትናንትናው ዕለት አስታወቀ። የሞሮኮ ፍርድ ቤቶች ሱዳናውያን የሚበዙባቸው በርካታ ስደተኞች ወደዚያች ሀገር በህገወጥ መንገድ በመግባት እንዲሁም በጸጥታ ሰራተኞች ላይ ሁከት በመፍጠር ጥፋተኛ በሚል ከፍተኛ የእስር ቅጣት ከበየኑ በኋላ ትናንት የተያዙት ስደተኞች ዜና የመጀመሪያው መሆኑ ነው። አንድ የፍርድ ቤት ምንጭ ለኤፍፒ የዜና ወኪል እንደተናገሩት መሊላ ስፔን አቅራቢያ ከአውሮፓ ህብረት ጋር ድንበር የሚጋራውና ለየት ባለው የአፍሪካ ድንበር ውስጥ በሚገኝ ጉሩጉ በተባለ ጫካ ውስጥ ከቻድና ከሱዳን የመጡ ቁጥራቸው 25 የሚደርሱ ፍልሰተኞች በቁጥጥር ስር ውለዋል። ባለሥልጣናቱ ፍልሰተኞቹ በሚያዙበት ወቅት ሁከት ፈጥረዋል በሚል እንደሚወነጅሏቸው ተዘግቧል። ትናንት የተያዙትም በመጪው ሰኞ አቃቤ ሕግ ፊት እንደሚቀርቡ ተገልጧል። ሞሮኮ ለአውሮፓ የፍልሰተኞች ሕግ እንደ ፖሊስ እያገለገለች ነው ሲሉ ኦማር ናጂ የተባሉ የሰብአዊ መብት ድርጅት ኃላፊ ራባትን ወንጅለዋል። ባለሥልጣናት እነዚህን ፍልሰተኞች ማያዝ ሳይሆን መንከባከብ ነው የነበረባቸው ሲሉም ናጂ አክለዋል። ጉሩጉ ጫካ አፍሪካውያን ፍልሰተኞች ከፍተኛ ጥበቃ የሚደረግለትን የመሊላ ድንበር ጥሰው አውሮፓ ከመግባታቸው በፊት ጊዜያዊ ድንኳን ውስጥ ተክለው የሚቆዩባት ስፍራ ነች። ባለፈው ሰኔ በአብዛኛው ሱዳናውያን የሆኑ 2000 ፍልሰተኞች በኃይል ጥሰው ለመግባት ሞክረው ነበር። በዚያ ሙከራ ቢያንስ 23 ፍልሰተኞች ለህልፈት ተዳርገዋል። ይህም ለዓመታት ያልታየ የከፋ አደጋ ነው በሚል የሰብአዊ መብት ድርጅቶች የሞሮኮንና የስፔንን የጸጥታ ኃይሎች ከልክ በላይ ኃይል በመጠቀም ይወነጅሏቸዋል። የታንዛኒያ ፕሬዚደንት ሳሚያ ሱሉሁ ሐሳን በአገሪቱ የሕዝብ ሀብት ላይ ያለውን ጫና ለመቀነስ የሀገራቸው ሴቶች ብዙ ልጅ እንዳይወልዱና የወሊድ መቆጣጠሪያ እንዲጠቀሙ ጠይቀዋል። የዓለም ባንክ ጥናት እንደሚያሳየው በምስራቅ አፍሪካ ታንዛኒያ ከሶማሊያ፣ ኮንጎና ብሩንዲ ቀጥሎ በወሊድ ቁጥር መጠን ከፍተኛ ሀዝ የምታስመዘግብ አገር ነች። የፕሬዝደንት ሐሳን አቋም አሁን በሕይወት ከሌሉት ከቀድሞ ፕሬዝደንት ጃን ማጉፉሊ በተቃራኒው የቆመ ነው። ማጉፉሊ ሴቶች ወሊድ መቆጣጠሪያን ከመጠቀም እንዲቆጠቡ ያበረታቱ ነበር። የቪኦኤ ቻርለስ ኮምቤ ከዳሬ ሰላም በላከው ዘገባ ፕሬዝዳንቷ ይህን ያሉት በአገሪቱ ምዕራብ ክልል ለተሰበሰቡ ነዋሪዎች ባደረጉት ንግግር ነው። የፓርቲያቸው የሕዝብ ግንኙነት መሪና የርዕዮተ ዓለም ጸሐፊ አስፈላጊ የሆኑት በቂ አቅርቦቶች በመኖራቸው ሴቶች ተጨማሪ ልጆችን እንዲወልዱ ማበረታታቸውን ተከትሎ የመጣ አስተያየት ነውም ተብሏል። ከተመድ የሕዝብ ፈንድ UNFPA የተገኘው አሃዝ እንደሚያመለክተው የታንዛኒያ ሕዝብ በ2.7% አካባቢ በዓመት ሲጨምር ብዙ ሆስፒታሎችና ትምህርት ቤቶች የተጨናነቁ ናቸው። በርካታ ወጣቶችም ሥራ አጥ ናቸው። ከሁለት ዓመት በፊት በዓለም ባንክ የተሠራ ጥናት እንደጠቆመው በታንዛኒያ አንዲት ሴት በአማካይ 5 ልጆች ስትወልድ ይህም በልጅነት በመዳርና የወሊድ መቆጣጠሪያ የሚጠቀሙ ዝቅተኛ ቁጥር ያላቸው ሴቶች በመኖራቸው ነው ተብሏል። ታንዛኒያ 60 ሚሊዮን ሕዝብ ሲኖራት አማካይ የወሊድ መጠኑም በዓለም ካሉት ከፍተኛ ነው። በመጨረሻም አድማጮች ዩናይትድ ስቴትስ፣ እንግሊዝ እና ፈረንሳይ ሩሲያ ኢራን ስር የሆኑ ሰው አልባ አውሮፕላኖችን በዩክሬኑ ጦርነት እየተጠቀመች ያለበትን ሁኔታ አስመልክቶ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አጀንዳ ይዞ እንዲነጋገርበት ጠይቀዋል። ዲፕሎማቶች እንዳመለከቱት አገሮቹ ያቀረቡት ጥያቄ አንድ መንግስታቱ ድርጅት ኃላፊ በዝግ ስብሰባ በጉዳዩ ላይ ቀርበው ማብራሪያ እንዲሰጡ የሚለውን ይጨምራል። የዩክሬን ባለስልጣናት እንዳመለከቱት ባለፈው ሳምንት ዋና ከተማይቱን ኪቭን ጨምሮ አካባቢውን ሲደበድቡ የሰነበቱት ሰው አልባ አውሮፕላኖች ኢራን ሰር የሆኑ ሻሂድ 136 ድሮኖች ናቸው። ይሁን እንጂ ኢራን ሰው አልባ አውሮፕላኖቹን ለሩሲያ ማቀበሏን ትክዳለች። ሩሲያም በተመሳሳይ ሰው አልባ አውሮፕላኖቹን አልተጠቀምኩም ባይ ነች። በሌላ ዜና የኢስቶኒያ መከላከያ ሚኒስትር ሃኖ ፔቭኩር ለዜና ሰዎች ትናንት እንደተናገሩት በበርካታ የዩክሬን ከተሞች ላይ የድሮን ጥቃት ይኖራል ብለን እንጠብቃለን ብለዋል። ዩክሬን ሩሲያ ካሰማራቻቸው ከነኚህ ሰው አልባ አውሮፕላኖች ገሚሱን መታመጣሏን፣ ሆኖም አሁንም ተጨማሪ እርዳታ እንደሚያስፈልጋት ፔቭኩር ጨምረው አመልክተዋል። የዩክሬን ባለሥልጣናት የአየር መቃወሚያዎችን በተመለከተ እርዳታ እንዲደረግላቸው ከአሁን ቀደም ለአጋሮቻቸው ያቀረቡትን ተማጽኖ ሰሞኑንም ደግመው አሰምተዋል። ከመቶ በላይ የሚሆኑ ኢራን ሰር የሆኑ ድሮኖች በኃይል ማመንጫዎች፣ በውሃ ማጣሪያዎች፣ በመኖሪያ ሕንፃዎች፣ በድልድዮችና ሌሎች ኢላማዎች ላይ ማረፋቸውን የዩክሬን የውጭ ጉዳይ ሚኒስቴር አስታውቋል። የዩክሬኑ ፕሬዝደንት ጽሕፈት ቤት ኃላፊ አንድሪ የርማክ ሩሲያ የዩክሬን ጦር ኬርሶን ክልልን ሊደበድብ ነው በሚል የሐሰት መልእክት ነዋሪዎች ለቀው እንዲወጡ በፕሮፓጋንዳ ሕዝቡን እያሸበረች ነው ሲሉ ወንጅለዋል። በዩክሬን የሩሲያው አዲሱ ወታደራዊ አዛዥ ሰርጌይ ሱርቮኪን ሩሲያ 24 ለተባለው መንግሥታዊ ቴሌቪዥን እንደተናገሩት ዩክሬን ድብደባ ከመፈጸሟ በፊት ሩሲያ በኬርሶን ያሉ ሰዎችን ለማስወጣት አቅዳለች። ኬርሶን በቅርቡ በተደረገ ሕዝበ ውሳኔ ሩሲያ ከጠቀለለቻቸው አራት ክልሎች አንዷ ነች። ይሁን እንጂ ሕዝበ ውሳኔውንና ግዛት ነጠቃውን ዩክሬንና አጋሮቿ ተቃውመውታል። ክብራትና ክብራን፣ ለምሽቱ የያዝነው ዜና በዚሁ ተጠናቋል። እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ ጋብዛለሁ። በእኔ በኩል መልካም ምሽት። ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ የዓለም ዜና ጋር እንግዲህ ወሌ ነኝ። በባሌ ዞን
አመሰግናለሁ። እንግዲህ ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ጥቅምት 9/2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪያችን የቴክኒክ ችግር የገጠመን ይመስላል። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ደግሞ ቆንጅት ታየናት። የዌብና ማኅበራዊ መገናኛ አቀናባሪያችን አባየው ገበያው፣ የስቱዲዮ ምስልና ድምፅ አቀናባሪው ደግሞ ጆጊል ነው። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ ልውሰዳችሁ። የዕለቱ አቢይ ርዕስ የሰሜን ጦርነት ጉዳይ የዛሬ ረቡዕ መረጃ እየተሰናዳ ነው። ከዚያ ቀድሜ ግን ጦርነቱ ካገረሸ ወዲህ ከትግራይ ሰሜናዊ ምዕራብ ዞን 472,000 ነዋሪዎች መፈናቀላቸውን የክልሉ ማህበራዊ ጉዳይ ቢሮ የገለጠበትን እናስቀድማለን። ይህ ቁጥር በየቀኑ በከፍተኛ ደረጃ እየጨመረ ነው ብለው ተፈናቃዮች እርዳታ እያገኙ ባለመሆኑ ከባዱ ችግር ውስጥ ይገኛሉ ነው ያሉት። ሙልጌታ አጽብሃ ከመቀሌ ተከታዩን አድርሶናል።
መጪው ጥቅምት 24/2015 ሁለት ዓመት የሚሞላው ጦርነቱ ከ2 ሚሊዮን በላይ ነዋሪዎች አፈናቅሎ ነበር። ከምዕራብ ትግራይና ከኤርትራ ከሚያዋስኑ አንዳንድ አካባቢዎች ውጭ የተፈናቀሉ ወደ ቀያቸው ተመልሰው መኖር ጀምረው ነበር ሲሉ የክልሉ ማህበራዊ ጉዳይ ቢሮ የማህበራዊ ችግሮች መከላከል ባለሙያ አቶ አደራጀው ሽሻይ ለአሜሪካ ድምፅ ገልጸዋል። ከ56 ቀናት ወዲህ ጦርነቱ እንደ አዲስ ካገረሸ ወዲህ በተለይ ከክልሉ ሰሜን ምዕራብ ወረዳዎች በብዛት ህዝብ እየተፈናቀለ ይገኛል ብለዋል። ከሸራሮ፣ አዲያቦ፣ አስገደ እንዲሁም ጸለምታ አካባቢዎች ህዝቡ ከቀየው ተፈናቅሎ መጠለያ በሌለው አካባቢ ነው የሚገኘው በማለት ገልጸዋል።
ጠቅላላ አሁን በሰሜን ምዕራብ ወደ 472,670 የሚሆን መጠለያ ያለውም ምግብ የለ ተፈናቅለው በረሃ ላይ ነው። በየቀኑ በየሌሊቱ ሁልጊዜ ደብዳብ አለ። ከሻዕቢያ የሚወነጨፍ ከባድ መሳሪያዎች አሉ። በህዝብ ላይ ነው የሚያርፈው። በእንስሳቱ፣ በህይወቱ፣ አዝርዕቱ ነው ይህንን ጉዳት የሚወርደው ያለና በየቀኑ እየጨመረ ነው።
ጦርነቱ በከፍተኛ ደረጃ እየቀጠለ በመሆኑ የተፈናቃዮች ቁጥርም እየጨመረ ነው ብለው ከ1,000 በላይ የሚሆኑ ህጻናትም ከወላጆቻቸው ተለያይተው ተፈናቅለው ይገኛሉ በማለትም አቶ አደራጀው ተናግረዋል። እንዲሁም በከባድ ብረት ድብደባ በንጹሐን ሰዎች ላይ ጉዳት እየደረሰ ነው ሲሉ ገልጸዋል። ለ
ለተፈናቀሉ ሰዎች እስካሁን የሚሰጥ ሰብአዊ ድጋፍም የለም በማለት ተናግሯል።
አሁን ጠቅላላ ስናየው እዛ ያለ ህብረተሰብ ማንንም ያግዘው ሰው የለም። ዝም ብለው በጥላስር ሆነው ምን እንደሚፈጠር እየጠበቁ ነው ያሉ። እነኚህ ሂማኒታሪ ኦርጋናይዜሽኖች ገብተው ቢደግፉ ምክንያቱም እስካሁን ምንም የሚደገፍ ነገር የለም ህይወታቸው ስለሚፈሩ ይመስለኛል። ይሄንን ነው ያለው ኮንዲሽኑ ስሜን መራፍ ትግራይ የተከባ ነው የነበረችው። ስለዚህ ያገቡት ሪሶርስ አላቸው ወይ የሚለውም በግምት ውስጥ ማስገባት ይቻል ይሆናል። ግን ቢያንስ የሚሰጥ እንኳን ባይነራቸው ይሄ ሳይኮሶሻል ፈርስት ኤድ የምንለው ግልጋሎት መስጠት ግን ይችሉ ነበር። ግን ይህንን ማድረግ ትንሽ አልተቻለም። በተቻለ መጠን ህብረተሰቡ ቢደግፈው የሚል አስተያየት አለኝ።
የተፈናቀሉ ሰላማዊ ሰዎች ዓለም አቀፍ ማህበረሰብ በአፋጣኝ ሊያግዛቸው ይገባል በማለትም አቶ አደራጀው ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለ።
አመሰግናለሁ ሙሉጌታ። አድማጮች፣ በተመሳሳይ የተፈናቃዮች ዘገባ ወደ ደሴ ነው የምናመራው። በአካባቢው ሲካሄድ የነበረው ጦርነት የራቀ መምጣቱና አንጻራዊ ሰላም መኖሩን ተከትሎ ቀስ በቀስ ወደ ቀያቸው የተመለሱ መሆኑን ከዋጃና ጥሙጋ እንዲሁም አላማጣ ከተሞች ተፈናቅለው የነበሩ ነዋሪዎች ተናገሩ። ወደ ቀያቸው መመለስ መጀመራቸው ቢያስደስታቸውም በአካባቢው አጋጥሟል ያሉት ሰብአዊና ቁሳዊ ጉዳት እንዳሳዘናቸውም እነኚሁ ነዋሪዎች ማስታወቃቸውን ገልጦ መስፍን አራጌ ተከታዩን አድርሶናል።
የህወሓት ኃይሎች ታህሳስ 29 2014 ዓ.ም ነበር የዋጃ ጥሙጋና አላማጣ አካባቢዎችን የተቆጣጠሩት። በተለይ ካለፈው ነሐሴ ወር ጀምሮ ወታደራዊ እንቅስቃሴ ከነበረባቸውና ሰሞኑን ግን አንጻራዊ ሰላም እየሰፈነባቸው እንደሆነ ከገለጿቸው አካባቢዎች የተፈናቀሉ ሰዎች ናቸው ቀስ በቀስ እየተመለሱ መሆኑን የተናገሩት። በከተሞቹ የስልክ አገልግሎት ባይጀምርም በ5 ኪሎ ሜትር ርቀት ላይ ወደምትገኘው ቆቦ ከተማ በመምጣት ለአሜሪካ ድምጽ አስተያየታቸውን የሰጡ የጥሙጋ ነዋሪዎች የህወሓት ኃይሎች ከአስር ወር በኋላ ሰሞኑን ከተሞቹንና አካባቢዎቹን ለቀው መውጣታቸውን ገልጸዋል። በጦርነቱ ምክንያት ከዋጃ ከተማ ተፈናቅለው በቆቦ፣ በወልዲያ፣ ደሴና አካባቢዎቹ እንደቆዩና በከተማው የተፈጠረውን አዲስ ሁኔታ ተከትሎ መመለሳቸውን የሚናገሩት አማራ ደሳለኝ የተባሉ አስተያየት ሰጪ በአካባቢው አንጻራዊ ሰላም ቢኖርም ከፍተኛ ሰብአዊ ጉዳት ደርሷል ብለዋል።
ዋጃና ጥሙጋ ነጻ ወጥቷል። ነገር ግን አሸባሪ ቡድን በነበረበት ሰዓት ከባድ መሳሪያዎችን ውስጥ ለውስጥ በየመንደሩ እያዞረ ስለነበረ በጣም ብዙ ሰው ነው የተጎዳው። ከ30 በላይ ሰዎች ሙተዋል። ህጻናት ይበዛሉ። ሁለት ህጻናት አንድ ቤት ሰዎች ህጻናት አንድ ቤት አሉ። ቁስለኛም አለ። ያው ቁስለኛ ዛሬ ወደ ወልዲያ ስራ ጀመረ። ትራንስፖርት በጋሪ እየመጣ ነው። እዛው መከላከያም ጊዜያዊ ሕክምና እያደረገላቸው ነው ያሉት ቁስለኞች።
በቅርብ የማውቃቸው የቤተሰቤን አካልና ጓደኛዬን የህወሓት ኃይሎች ገድለውብኛል ሲሉ ይከሳሉ አስተያየት ሰጪው።
በጣም ወደ ጓደኛዬን አጥቻለሁ። አክስት ልጆች ነበሩ እነሱን ማጥቻለሁ። ምንም የሚያሳዝን ነገር ነው። እንግዲህ ያው ድር ያለመስዋዕትነት አይገኝም። መቀበል ነው የመጣው።
ስማቸው ከመጥቀስ የተቆጠቡ የዋጃ ከተማ ነዋሪ በበኩላቸው ወደ ዋጃ ዘልቀው የሞተባቸውን የማጽናናት ስራ እንደሰሩ ተናግረዋል።
ተባራሪ ጥይቶች ህጻናትም አረጋውያንም መምጣት እንደኛ መሸሽ ያልቻሉት ጉልበት የሌላቸው ተመትተውብናል። ቤቶችም እንደዚሁ ዳድመዋል። ዙሮ የጦርነት ውጤቱ ይሄ ነው። ኪሳራ ነው። በተጎዱትን ልጆች ቤተሰቦች እያረጋጋን እያጽናናን እየዞርን እንትን ያልነው ያሉት ማርፈጃችንን በቃ በየሀዘን ቤቱ ነው እንትን ያልነው።
እሳቸውም የምቀርበው ጓደኛዬ ተገድሎብኛል ብለዋል።
እኛ ጋር የነበረ 3 ልጆችን ብሎ በጣም ጓደኛችን ነው። እዚህ እኛ ጋር ቆቦ ከታህሳስ 30 ጀምሮ ነው ዋጃ ሸሸ ነው። እነሱ በ29 በልደት ማግስት አይደል የገቡት። ከዛ ሸሽተን እኛ ጋር ቆቦ ከከረሙ በኋላ ልጆችን ምናም ብሎ ሲሄድ እሱ ራሱ ያው ተመታ ሞተ። አልቅሰን ልጆችን ማጽናንተን የሚደበሰውን ደብሰን ነው በጣም አንዱ በጣም ቤስት ጓደኛችን ነው። እሱ ተሰውቷል። በጣም ቁስለኞችም አሉ። እነ ሞላ ጌታውን የሚባሉ እነ ያሲሽ በሺ የሚባሉ እንደዚህ ቀኝ እጁን ያጣ በተባራሪ እንደዚህ ነገር ከመስጊድ ከግዶ ሲወጣ ከመጥቶ ተጎድቷል። ሌሎችም 7-8-9 ይሁ አካባቢዎች የሞቱ አሉ በተባራሪ ማለት ነው።
በሰላማዊ ሰዎች ላይ ደረሰ ስለተባለው የሞትና የአካል ጉዳት ከህወሓት በኩል የተሰጠ ቀጥተኛ ምላሽ የለም። ህወሓት ከዚህ ቀደም የቀረቡ ተመሳሳይ ውንጀላዎችን ግን አስተባብሏል። ንጹሐንን ኢላማ ለማድረግና ሌሎች የሰብአዊ መብት ጥሰቶችን መፈጸም የታጣቂዎቻችን መገለጫ አይደለም ሲሉ ነው የህወሓት ቃል አቀባይ ጌታቸው ረዳ የተናገሩት።
ዋግ ሲገባ የእጁ ሲገባ አማራን የማንበርከክ አማራን የማዋረድ ፍላጎት ሳይሆን ከምንም ነገር በላይ የትግራይን ደህንነት የማረጋገጥ ፍላጎት ይዞ እንደገባ በተግባር የሚያረጋግጥ ሰራዊት
በአንጻሩ የኢትዮጵያና የኤርትራ ኃይሎች ወደ ትግራይ ክልል በመግባት ከፍተኛ የሰብአዊ መብት ጥሰት ፈጽመዋል ሲል ይከሳል ህወሓት። ተመላሽ ተፈናቃዮች ግን ቀያቸውን በነበረበት ሁኔታ እንዳላገኙት በመጥቀስ ሀዘናቸውን ይገልጻሉ። በተለይ ቀድሞ በንግድ እንቅስቃሴያቸውና በድምቀታቸው ይታወቁ የነበሩት የዋጃና ጥሙጋ ከተሞች በነባር ይዞታቸው ላይ እንደማይገኙ አቶ አማረህ ጠቁመዋል።
ህብረተሰቡ እንደደነገጠ ነው። ግን በጣም በሚያሳዝን ሁኔታ ነው ያለው ከተማው። በከባድ መሳሪያ የፈራረሱ ቤቶች አሉ፣ ብዙ ቤቶች፣ እና በሚያሳዝን ሁኔታ ነው ስታየው። እነዛ ደማቃ ከተሞች በአሁኑ ሰዓት በጣም ፈዘው ነው ያሉት።
አስተያየት ሰጪው ከዋጃ ጥሙጋና አላማጣ አካባቢዎች ተፈናቅለው በጃራ መጠለያ ጣቢያ የተቀመጡትን ጨምሮ ከቆቦ በቅርብ ርቀት ከሚገኙት ቆቦ፣ ጎብዬ፣ ሮቢትና ወልዲያ ሰዎች እየተመለሱ መሆናቸውን ጠቁመዋል። በከተሞቹ አንጻራዊ ሰላም በመስፈኑ ጥለዋቸው የሄዱትን ቤተሰቦቻቸውን ደህንነት ለማረጋገጥ ሀብት ንብረታቸው የሚገኝበትን ሁኔታ ለማወቅ ወደ ዋጃ ጥሙጋና አላማጣ እየተመለሱ መሆናቸውን አብራርተዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ ደግሞ በአማራ ክልል የጸጥታ ሁኔታው መሻሻሉን ተከትሎ በጦርነቱ ምክንያት በተለይ ከራያ ቆቦ ተፈናቅለው በ17 መጠለያ ጣቢያዎች ተጠልለው የነበሩ ወደ 100,000 የሚጠጉ ተፈናቃዮች ወደ ቀያቸው እየተመለሱ መሆናቸውን አስታውቋል። በተያያዘ ዜና በሰሜን ወሎ ዞን የራያ ቆቦ ከተማ በሆነችው ቆቦ ውስጥ መንግስታዊ አገልግሎቶችን ለማስጀመር ጥረቶች እየተደረጉ መሆኑ ተገልጿል። ይሁን እንጂ በርካቶቹ አጋጥሟቸዋል በተባለው ውድመትና ዘረፋ ምክንያት ወደ መደበኛ ተግባራቸው አለመመለሳቸውን ስማቸውን ከመግለጽ የተቆጠቡ የቆቦ ከተማ ኗሪ ተናግረዋል።
ባንኮች ኦልሞስት ሁሉም ጀምረዋል። ጤናና ባንክ እስካሁን አይቻለሁ። ግን በቢሮ ደረጃ እኒህ መንግስታዊ የሚባሉት የሌሎች አይነት ሰርቪሶች የሉም። ማዘጋጃ ቤት፣ የአስተዳደር ገጠር ወረዳም ሆነ ከተማ አስተዳደር፣ እነሱ ገና እየጠረጉ ምን እያሉ ነው። እቃም ለማሟላት ሊሆን ይችላል፣ ምክንያቱም ስለተዘረፈ ምንም ነገር የለም።
ራያ ቆቦ ወረዳን ወደ ቀድሞ ይዞታ ለመመለስ ጥረቶች እየተደረጉ ቢሆንም ከደረሰው ተደጋጋሚና ሰፊ ጉዳት አንጻር በመንግስት ጥረት ማሳካት አይቻልም የሚሉት የራያ ቆቦ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት የሚዲያ ይዘት ማበልጸግ ቡድን መሪ አየል አማረ በመልሶ ማቋቋሙ ስራ ላይ ዓለም አቀፉ ማህበረሰብ ጭምር ድጋፍ እንዲያደርግ ጠይቀዋል።
ይህን ለማስተካከልና ወደ ነበረበት ለማድረግ በየቀበሌው አመራር ምደባ ተደርጎ የስነ ልቦና ሰው ወደ ነበረው ወደ ኖርማል እንትኑ እንዲመለስ ስራዎች እንዲሰሩ ተቋማትም አሁን ቢሮዎች ተጠራርገው ቅድሚያ ለአገልግሎት የሚሆኑ ነገሮች እየተሟሉ ያለበት ሂደት ነው ያለው። ከትላንትናው ዛሬ አሁን ዛሬ ኮምፕሊትሊ ባላማጣም በዋጃ መስመር አሁን ይዘውት የነበሩ ከፍተኛ ምሽግ በጥምር ኃይሉ ተመቶ ተለቋል። ወደ መረጋጋት መጥቶ ቀበሌዎች መልሶ እንትን ለማለት እየሰራ ነው። ጸጥታ መዋቅሩ ስራ እየሰራ ነው። ሁለተኛ የመረጃ መሰብሰብ ስራ እየሰራ ነው። ምን ተጎዳ፣ ምን ቤት ተቃጠለ፣ ምን ንብረት ወደመ፣ ምንድን አደረሱ የሚለው ስንት ሞተ፣ ስንት ቆሰለ የሚለውን የመረጃ ስራ ኖርማሊ አሁን ስራ ላይ ነው አመራሩ። ቀበሌዎችም ቢሮቸውን ከፍተው ምንድን ያለው ነገር እያሉ እያዳመጡ ነው ያለው። አካባቢው ለቆ የነበረው ህብረተሰቡ ወደ አካባቢው ተመልሶ በቦታው ላይ ተቀምጧል። ሙሉ ባይሆንም ኦልሬዲ ሲስተም ውስጥ መንግስት ሰራተኛው ወደ ስራ እንዲገባ በቦታውም አመራር ተመድቦ የገጠር ቀበሌዎችንም እንዲያደራጅ ወደ ነበረው ሂደት እንዲሄድ ነው። አሁን ጥሩ አጋጣሚ ነው ደግሞ መኸር የመሰብሰቢያ ወቅት ስለሆነ ለቀው መሄዳቸው እዚህ አካባቢ የተሻለ ነገር በቅርብ ያገኛል ብለን ሰው እናስባለን። እስከዛው ድረስ ግን ትንሽ ድጋፍ ያስፈልጋል የሚል ነገር ነው ያለኝ።
የወቅቱ የአፍሪካ ህብረት ሊቀመንበር ሙሳ ፋኪ መሐመድ ሰሞኑን ባስተላለፉት መልእክት በኢትዮጵያ መንግስትና በህወሓት መካከል ያለው ጦርነት ተጠናክሮ መቀጠሉ እንዳሳሰባቸው አመልክተው ሁለቱ ኃይሎች በደቡብ አፍሪካ ሊያደርጉት ለተስማሙት ውይይት ቁርጠኛ እንዲሆኑና ተኩስ ቆሞ የሰብአዊ ድጋፍ እንቅስቃሴው እንዲመለስ ጥሪ ማስተላለፋቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍንን። አድማጮች፣ ተከታዩም ከተፈናቃዮች ጉዳይ ጋር የሚያቆየን ነው። በግጭት ሳቢያ ከኦሮሚያ ክልል ወደ አማራ ክልል የሚሰደዱ ተፈናቃዮች ቁጥር ማሻቀቡን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ አስታወቀ። ጽህፈት ቤቱ የአካባቢውን ባለስልጣናትና ሰብአዊ እርዳታ ሰራተኞችን ጠቅሶ ባወጣው ሪፖርት ከኦሮሚያ ክልል የወለጋ ዞኖች የተሰደዱ በርካታ ተፈናቃዮች በተከታታይ ወደ አማራ ክልል የተለያዩ ዞኖች እየገቡ ነው ብሏል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን በበኩሉ ወለጋ ዞኖችና አጎራባች አካባቢዎች በሚፈጸም ጥቃት ሳቢያ ባለፉት 4 ዓመታት በመቶ ሺዎች የሚቆጠሩ ተፈናቃዮች ወደ ተለያዩ የአማራ አካባቢዎች መሰደዳቸውን አመልክቷል። ባህር ዳር በሚገኘው የአማራ ክልል የአደጋ መከላከልና ምግብ ዋስትና ኮሚሽን በር ላይ ተሰብስበው ያነጋገርናቸው ተፈናቃዮች ቀያቸውን ትተው የተሰደዱት ራሱን የኦሮሞ ነጻነት ብሎ በሚጠራውና ኢትዮጵያ መንግስት ሸኔ በሚለው በኢትዮጵያ ፓርላማ በአሸባሪነት የተፈረጀው ቡድን በሚፈጽመው ውጊያ ወይም ጥቃት ሳቢያ ነው ይላሉ። ታጣቂ ቡድኑን በተደጋጋሚ የቀረቡበትን መሰል ውንጀላዎች ማስተባበልን ጠቅሳ አስቴር ምስጋናው ተከታዩን አድርሳናለች።
የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ ባወጣው ሪፖርት በኢትዮጵያ ከኦሮሚያ ክልል በግጭት ምክንያት እየተፈናቀሉ ወደ አማራ ክልል የሚገቡ ተፈናቃዮች ቁጥር ማሻቀቡን ገልጿል። የወለጋ ዞኖች ብሎ የጠቀሰው ምዕራብና ምስራቅ ወለጋን እንዲሁም ሆሮ ጉድሩ ወለጋን ነው። ጽህፈት ቤቱ የአካባቢውን ባለስልጣናትና የግብረሰናይ ሰራተኞችን ጠቅሶ ባወጣው ሪፖርት ከኦሮሚያ ክልል ወለጋ ዞኖች የተፈናቀሉ ሰዎች ወደ አማራ ክልሎች ጎጃም፣ ሰሜን ሸዋ፣ ደቡብ ወሎ እና ዋግምራ ዞኖች እንዲሁም ወደ ባህር ዳር ከተማ እየገቡ መሆኑን ጠቅሷል። ዩኤን ኦቻ የተፈናቃዮች ቁጥር አሻቅቧል ከማለት ባለፈ ያስቀመጠው አሃዝ የለም። አቶ ጠና ታፈረ ከኦሮሚያ ክልል ሆሮ ጉድሩ ዞን አሙሩ ወረዳ ተፈናቅለው መምጣታቸውን ጠቅሰዋል። በክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን በር ላይ ያገኘናቸው አቶ ጠና ኦነግ ሸኔ ብለው በጠሩት አካል ጎረቤቶቻቸው ታፍነው ሲወሰዱ በማየታቸው 5 ልጆቻቸውን ይዘው ከቀያቸው እንደተሰደዱ ይናገራሉ።
በተከታታይ ተዛሪዛ በዚህም ቀን የሚባል ነገር የለም። የቻሉትን እያሰሩ እያጣጠሩ እየደመሰሱ ያልቻሉትን ደግሞ አሁንም ደግሞ እያሰሩ የሆነ ቦታ ላይ እያሰሩ እያሰረበቱ አሁን ያንን ደግሞ በተራ በተራ እያወጡ ይረሽናሉ።
የሚያውቁት ሰው ሞቷል?
የታገቱትን ያውቃል። አግተው ተወስደው ሞቱ አልሞቱ የምንላቸው በእነሱ በሸኒዎች ቁጥጥር የገቡ ሰዎች እኔ በማውቃቸው ደረጃ ላይ ወደ 3 ሰዎች አሉ። ሴም እንደሞት ነው ብዬ እዚያው በእነሱ ቁጥጥር ስለሆኑ እንደሞቱ እናውቃቸዋለን። እኛም ደግሞ እንደነሱ እንዳንሆን በማለት እግሬ አውጭኝ ብለን ሸሽተናል።
ስንት ቤተሰብ ሆናችሁ?
እኔ ወደ 9 ቤተሰብ ነበርኩኝ። ከ9 ቤተሰብ 5 ቤተሰብ ይወጥቻለሁ።
ቀሪዎቹ
እዚያው ናቸው። ገና ይውጡም አይውጡም አላውቅም።
ከተመሳሳይ አካባቢ እንደመጣች የምትናገረው ሀብታም ጌታ ሰው ደግሞ ሰዎች ሲገደሉ በማየቷ የ9 ወር ህፃን ልጇን ይዛ ጫካ እንደገባችና ከ15 ቀናት የእግር ጉዞ በኋላ ባህር ዳር እንደደረሰች ትናገራለች።
ያሉትን ጓደኞቻችን፣ ወንድሞቻችን፣ እህቶቻችንን እያረዱ እኛ ስንሽለኮለክ ይሆናል ብለን እስካሁን ቆየን። እረኞች ምናምን ነበሩ አማሮች፣ እነሱን በፊታችን ላይ ያርዷቸዋል። ያው እንግዲህ ሬሳ በሬሳ ረጉታል። ሬሳን ለዞር ብሎ ለመያት ያው ራስን ማውጣት ነው እና ይከብዳል። ማን ሞተ ለማለት ደግሞ ከባድ ነው። ለምን እኔ እዚህ ራሱ ባለቤቴ ልጄን አስታቅፎኝ ባለቤቴ ጥሎኝ ሲወጣ ቤት እንደሄድ አላየሁትም። አሁንም ተለያይተን የት እንደደረሰ አላውቅም። ስለዚህ ማን ሞተ ከሌ ሞተ ምለውም የለኝም። ሬሳ እየረገጥን እየሮጥን ጫካ ለጫካ ልጆቻችንን እያስቆሰልን ልብሳችንን እየጣል
በምስራቅ ወለጋ ጊምቢ ወረዳ ቶሌ ቀበሌ በነበረው ግጭት ተፈናቅለው ዛሬ በደቡብ ወሎ ሀርቦ መጠለያ ጣቢያ የሚገኙ ግለሰብ ደግሞ ስማቸው እንዲጠቀስ አልፈቀዱም። አሁንም ከወለጋ ዞኖች እየተፈናቀሉ የሚመጡ ሰዎች እንዳሉ አክለው ገልጸዋል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የህዝብ ግንኙነት ኃላፊ አቶ ያሱ መስፍን ከወለጋ ዞኖችና አጎራባች አካባቢዎች ማንነትን መሰረት ባደረገ ጥቃት ተፈናቅለው የመጡት ሰዎች በመቶ ሺዎች እንደሚገመቱ ገልጸው ባለፈው ሳምንት ብቻ ወደ 300 የሚጠጉ ሰዎች ተሰደው ወደ አማራ ክልል እንደገቡ ይናገራሉ።
በተለያየ ጊዜ ተፈናቃዮች ከኦሮሚያ ክልል ማንነትን መሰረት ባደረገ የሸኔ ጥቃት ምክንያት ይፈናቀሉ እስከ ባለፈው ሳምንት ድረስ እዚህ እየመጡ ማለትም ኮሚሽናችን ድረስ እየመጡ ድሮ በሰፈራ ከመሄዳቸው በፊት ወደ ነበሩበት ቀያቸው አካባቢ ሄደው ለጊዜው እንኳን ድጋፍ እየተደረገላቸው እንዲቆዩ ለማድረግ ወደዚያ የማጓጓዝ ስራ ሰርተናል። እንግዲህ በባለፈው ሳምንት ብቻ ወደ ደቡብ ወሎ ያጓጓዝ ናቸው ከ300 በላይ ይሆናሉ። እንግዲህ በተለያየ እኛ ይህን ከዚህ መጣ ያጓጓዝ ናቸውን ቁጥር ገለጽን እንጂ በራሳቸው ወደ ትውልድ ቀያቸው የሚሄዱ እየተፈናቀሉ የሚሄዱ ቁጥራቸው በዛ እንደምል ያለው መረጃ ያሳያል።
አቶ ያሱ እንደሚሉት ተፈናቃዮቹ የሚፈለገውን ያህል የሰብአዊ ድጋፍ እየቀረበላቸው አይደለም። ለዚህም ምክንያት ነው ያሉትን ጠቅሰዋል።
ድጋፍ እያቀረብን ነው። ድጋፉ አንዳንድ ጊዜ በተባለው አግባብ የማይደርስበት ጊዜ አለ። ምክንያቱም በትራንስፖርት ምክንያት የሚዘገይበት ጊዜ አለ። ሁለተኛ ዛሬ የላክሽው ቀለብ ነገ ሌላ ተፈናቃይ የሚመጣ ከሆነ በተፈናቃይ ቁጥር ልክ ስለማይመጣላቸው ድጋፉ አንሶ ይታያልና ያልደረሳቸው ሰዎች አሁንም እየደረሰን አይደለም የሚሉትን የሚለውን ነገር ሲያስተጋቡ ይሰማሉ። እንግዲህ እኛ ከክልሉ መንግስት በሚሰጥ አቅጣጫ መሰረት ተፈናቃዮች ባሉበት አካባቢ የፌደራል መንግስት ቀለብ እስኪጓጓዝ ድረስ በጊዜያዊነትም ከክልሉ መጠባበቂያ እህል እየላክነ ነው የምንገኝ።
ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የኢትዮጵያ ፓርላማ ግን ሸኔ በሚል ባሸባሪነት የፈረጀው ቡድን በተደጋጋሚ በሰጣቸው ምላሾች ንጹሃንን ከመግደል ጋር በተያያዘ የሚቀርቡበትን ወንጀላዎች አስተባብሏል። የቡድኑ ቃል አቀባይ ኦዳ ተርቢ ለአሜሪካ ድምጽ ያፋን ኦሮሞ ክፍል በተለያየ ጊዜ በሰጣቸው ምላሾች ንጹሃንን ኢላማ አናደርግም ሲሉ ነው የቀረቡትን ወንጀላዎች ያስተባበሉት። ከወለጋ ዞኖች ተፈናቅለው ባህር ዳር የሚገኙ ሰዎች ግን ግድያዎቹ የሚፈጸሙት ራሱ የኦሮሞ ነጻነት ሰራዊት ብሎ በሚጠራውና ሸኔ በሚል ባሸባሪነት በተፈረጀው በዚህ ቡድን መሆኑን ተጨማሪ ዝርዝሮችን በመጥቀስ ይናገራሉ።
እንግዲህ ኦነግ ሸኔ ነው የሚባለው።
ኦነግ ሸኔ ናቸው።
ማረጋገጫ የነሱ ምስል ጸጉራቸው እንዲህ ነው የወረደ ነው። በዛውም ላይ ደግሞ ቋንቋቸው ደግሞ እንትን ጽፌታቸው አባኦ ምናምን የሚል አላቸው። ይሄ ነው ማረጋገጫ። በዚህ ነው ይቻለው ባይ እኛም ቋንቋችን ቀይረን በእነሱ ቋንቋ ስናወራለን። እንደዚህ እንጂ ቋንቋችንን ቀይረን በአማርኛ ካወራናችሁ ዝለጥ ንቅሳት ኑሮብን ንቅሳታችንን ካዩ ይነቁብናል። እኛን አማራ ስንባል ስለሚያጠቁሩ
አምነስቲ ኢንተርናሽናል ባለፈው ሐምሌ ባወጣው ሪፖርት በመስራቅ ወለጋ ዞን ቶሌ ቀበሌ ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ቡድን እንደተፈጸመ በተገለጸ ጥቃት ከ400 በላይ የአማራ ብሔር ተወላጆች መገደላቸውን አመልክቷል። ታጣቂ ቡድኑ ግን ለመሰል ወንጀላዎች ተጠያቂ የሚያደርገው የመንግስት ኃይሎችን ነው። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ተከታዩ ዘገባ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። ሰሞኑን በተለያዩ ኢትዮጵያውያን ወገኖች የተካሄዱ ሰልፎችን የሚመለከት ነው። እዚህ ዩናይትድ ስቴትስ ውስጥ የሚገኙ ከተለያዩ የአማራ ማህበራት የተውጣጡ ትውልደ ኢትዮጵያውያን በትላንት በስቲያ ከዋይት ሀውስ ፊት ለፊት የተቃውሞ ሰልፍ አድርገዋል። በኦሮሚያ ክልል በምዕራብ ወለጋ ዞን በዘር ላይ ያነጣጠረ ግፍ ይፈጸማል፣ ጋዜጠኞችና የመብት ተሟጋቾች ያለ አግባብ ለእስር እየተዳረጉ ነው ያሉት እነኚህ ሰልፈኞች ዩናይትድ ስቴትስን ጨምሮ ዓለም አቀፉ ማህበረሰብ እርምጃ እንዲወስድ ሲሉም ያሳስባሉ። ይህ በእንዲህ እንዳለ ሰሞኑን ዋሽንግተን ዲሲ ከሚገኘው ዓለም አቀፉ የገንዘብ ድርጅት ፊት ለፊት ሌላ የተቃውሞ ትዕይንተ ህዝብ ተካሂዷል። የዚህኛው ሰልፍ አስተባባሪ በሰሜን አሜሪካ የሚኖሩ የትግራይ ተወላጆች የተቃውሞ ድምፅ አስተባባሪ አካል ሲሆን በትግራይ ህዝብ ላይ ይፈጸማል ባሉት ግፍ ሳቢያ የዓለም ባንክ ብድር እንዳይሰጥ፣ የዓለም አቀፍ ገንዘብ ድርጅትም የዕዳ ቅነሳ እንዳያደርግ ሲሉ ጠይቀዋል። ሀብታሙ ስዩምና ገብረመድህን ሰልፎቹን ተከታትለዋል። ሀብታሙ ስዩም ያቀርበዋል።
Until we die, we have to fight. We have to be a voice for our people.
አቤል ፍቅሬ በተደጋጋሚ በዩናይትድ ስቴትስ ፕሬዚደንት መኖሪያ ዋይት ሀውስ ፊት ለፊት በመገኘት የተቃውሞ ድምፃቸውን ሲያሰሙ ከሚውሉ ወጣቶች መካከል አንዱ ነው። አቤል በተለይ በአማራ ተወላጆች ላይ በኦሮሚያ ክልል በወለጋ ዞን ውስጥ ደርሷል የሚለው የመብት ጥሰት ዛሬም ለሰልፍ እንደገፋው ይናገራል።
ምንድን ነው አትሮችቲ እየተፈጸመባቸው ያለው ለሚለው ዘር ተኮር በማንነታቸው ተመርጠው አማራ እየተባሉ ቤት ለቤት እየተፈለጉ ይታረዳሉ፣ ይገደላሉ፣ ይደፈራሉ። ሞር እኛ ከምንናገረው በላይ ጫካ ውስጥ በዚህ ሰዓት ብዙ ሺህ ሰው ተሰዱ ያለበት አለ። ሬሳ ማንሳት ያልተቻለበት አለ። ተፈናቅሎ ደግሞ ወደ ተለያየ ቦታ የመጣ ወደ መሀል ከተማም የመጣ ማህበረሰብ አለ።
የዲሲ ግብረ ኃይል ሞገድ አማራ ባልደራስና ሌሎቹ በሰሜን አሜሪካ የሚንቀሳቀሱ ማህበራት በቅንጅት እንደጠሩት በተነገረለት በዚህ ሰልፍ ላይ ያገኘኋት ማህሌት አያሌው በበኩሏ በአማራ ተወላጆች ላይ የሚደርሰው ጥቃት እንዲቆም፣ ያላግባብ ታስረዋል ያለቻቸው ጋዜጠኞችና የመብት ተሟጋቾች እንዲፈቱ ለመጠየቅ በሰልፉ ላይ እንደተሳተፈች ትናገራለች። ማህሌት በሰሜን ኢትዮጵያ እየተካሄደ ካለው ጦርነት ጋር በተገናኘ አለ ያለችውን የተሳሳተ መረዳትም ትቀውማለች።
Last 2 years ጦርነቱ በአብዛኛው በአማራ ክልል ላይ የተከናወነ ነው። ነገር ግን ሚዲያ ላይ የምትሰማው ብዙ ነገር ጦርነቱ በትግራይ አካባቢ እንዳለ ነው የሚታወቀው። አንደኛ እሱን በጣም አዌርነስ መፍጠር እንፈልጋለን። ጦርነቱ በአብዛኛው በአማራ ክልል ላይ ነው የተከናወነ ያለው አንደኛ። ሁለተኛ ደግሞ አክቲቭሊ አማራ ጄኖሳይድ በወለጋ ሪጅን እየተከናወነ እንዳለ እሱንም አዌርነስ መፍጠር እንፈልጋለን በዋይት ሃውስ እና እንዲሁም ደግሞ በአሜሪካን ፖለቲሻን ሊደሮች ላይ እሱን አዌርነስ መፍጠር እንፈልጋለን።
ከሰልፉ አስተባባሪዎች መካከል አንዱ የሆነው አቶ መስፍን ባያብል በበኩሉ በጦርነቱ ምክንያት ለተጎዱ የአማራ ተወላጆች ዓለም አቀፉ ማህበረሰብ ተገቢውን ትኩረት አለመስጠቱን ጠቅሶ አስፈላጊ ምላሽ ይሰጥ ዘንድ ማሳሰብ የሰልፉ አንደኛ ዓላማ መሆኑን ተናግረዋል።
በዚህ ጦርነት የተነሳ የተፈናቀሉ ከ11.5 ሚሊዮን ህዝብ በላይ የምግብ ፍላጎት የሚያስፈልጋቸው እርዳታ የሚያስፈልጋቸው ሰዎች አሉ። እነዚህ ሰዎች ማንም የደረሰላቸው አይደለም። የውጭ መንግስታትም ይህንን ነገር ባላየ ያለፉት ያለበት ሁኔታ ስላለ ይህን ነገር ዓለም እንዲያውቀው ለማድረግ የመጣ ነው። ሌላው በወለጋ እየተደረገ ያለውን አማራን የመጨፍጨፍ የዘር ማጥፋት ወንጀል አለ። መንግስት አንደኛ የታችኛው አመራሮቹ አብረው ተሳታፊ የሆኑበት የመንግስት የጸጥታ ኃይሎች ደግሞ ይህንን ነገር ለማስቆም ምንም ፍላጎት የሌለባቸው እንደውም አንዳንዴ ተባባሪም ብቻ ሳይሆን ፈጻሚ ሆነው የሚገኙበት መሳሪያ የሚያስታጥቁበት ሁኔታ አለ። በሁለተኛ ደረጃ ደግሞ አገር ቤትም ያለውም በውጭ አገር ያለውም እንዲዘግበውም እንዲታወቅም አያደርግምና እያደረገ አይደለም። ስለዚህ ይህንን ነገር ለዓለም ለማሳወቅ እዚህ ስብሰባ ላይ ያው የዲሲ ግብረ ኃይል የባልደራስና የአማራ ሶሳይቲ ኔትወርክ ያዘጋጁት ነው። ሞገዳ አማራም አለ የተገኘው። ይህንን ነገር ለዓለም ወይም በተለይም ለአሜሪካ ለማሳወቅ ነው።
የአማራ ተወላጆች ላይ አነጣጥረዋል ከተባሉት ጥቃቶች በተጨማሪ የጉራጌን ሕዝብ ራስን በራስ የማስተዳደር ጥያቄ ለማፈን ተደርጓል የተባሉ ጥረቶችን በወገዘው ሰልፍ ላይ በአስተባባሪነት ያገኘሁት የዲሲ ግብረ ኃይል አመራሩ አቶ ኤርሚያስ ሽበሺ ዩናይትድ ስቴትስን ጨምሮ ዓለም አቀፉ ማህበረሰብ ኢትዮጵያ ውስጥ እየተፈጠሩ ላሉ ብሔርን ለዩ ጥሰቶች ተገቢውን እርምጃ መውሰድ እንዳለባቸው ይናገራል።
አዎ፣ እንደምናውቀው በሩዋንዳው ጄኖሳይድ ጭፍጨፋ ላይ አሜሪካም ሆነ ዩናይትድ ኔሽን ኔቨር አጌን ብለው በጄኖሳይድ ላይ ህግ አውጥቷል። እሱን ህግ ጄኖሳይድ ከመፈጸሙ በፊት ያንን ነገር ለማስቆም የተነጋገሩበት ወይም ቃል የገቡበት ነበር እና ያንን ቃላቸውን እንዲያከብሩ ያንን ቃላቸውን አክብረውም ኢትዮጵያ ውስጥ በዘራቸው ምክንያት እየተጨፈጨፉ ላሉት ለአማራ ህብረተሰቦች እንዲደርሱላቸው በማስመልከት ነው ዛሬ ዋይት ሃውስ ወጣ ነው። ግን እሱ ብቻ ደግሞ አይደለም። ዋናው ደግሞ ኢትዮጵያ ላለው ህብረተሰብ ገባ በዘራቸው ምክንያት ለሚጨፈጨፉት፣ የመብት ጥያቄ ጥሰት የሚፈጸምባቸው፣ በየእስር ቤት የሚታሰሩት እንደነ ዘመነ ካሴ፣ እንደነ ተመስገን ተሳለኝ፣ እንደ ጎበዜ ሲሳይ ጋዜጠኞች ማለት ነው። እነሱንም አጋርነን የእናንተ መታሰር እኛ ዝም ብለን አናይም፣ ድምፅ ልንሆናቸው ነው እዚህ ዛሬ የተገኘ ነው ማለት ነው።
በሰልፉ ላይ ለተንጸባረቁ ሀሳቦች የኢትዮጵያ መንግስትን ምላሽ ለማግኘት በዩናይትድ ስቴትስ የኢትዮጵያ ኤምባሲ ባልደረቦችን ለማግኘት ያደረግነው ጥረት ይሄ ዘገባ እስኪጠናቀር ባለው ጊዜ ውስጥ አልተሳካም። የኤምባሲውን ምላሽ ባገኘን ጊዜ ይዘን እንመለሳለን። ይሁንና በምዕራብ ኦሮሚያ ደረሱ የተባሉ ሰብአዊ ጥፋቶችን በተመለከተ በክልሉም ሆነ በፌዴራል መንግስቱ ባለሥልጣናት በኩል በተደጋጋሚ በተሰጡ ማብራሪያዎች ጥቃቶቹ ብሔር ሳይለዩ በሁሉም የአካባቢው ነዋሪዎች ላይ የደረሱ ሲሆን ጥቃት ፈጻሚው ደግሞ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የኢትዮጵያ መንግስት ኦነግ ሸኔ የሚለው ቡድን እንደሆነ ተነግረዋል። ለማሳያነት በሰኔ ወር ከ250 በላይ ሰዎች እንደተገደሉበት የተነገረው የምዕራብ ወለጋ ዞን ጊምቢ ወረዳ ምክትል አስተዳዳሪ አቶ ሻ አለሙ ለዘጋቢያችን ናኮር መልካ ቀጣዩን ብለውት ነበረ።
ኡምና ባውሸኔ ጀደም ራ ወራነ ብልጅማ ኦሮሞ ጀኔ ፋመንቱ ጎቸ ከነራወቴቹ የወጋዴ ራ ሮዴራ ከንጅራቴ
ይህን ድርጊት የፈጸሙት ኦነግ ሸኔ ሲሆኑ ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ ሸማቂዎች ናቸው። በጊምቢ ወረዳ ቶሌ ቀበሌ ውስጥ ለረዥም ዓመታት ይኖሩ የነበሩ በሰፈራ የመጡ ሰዎች ላይ ነው ጥቃት የፈጸሙት። በጥቃቱም በርካታ ሰዎች ተገለዋል። ድርጊቱን ስለመፈጸማቸው የአካባቢው ነዋሪም ያውቃል። እነሱም ሲገልጹ በአማራ ጽንፈኞች ላይ ነው ድርጊቱን የፈጸም ነው ብለዋል። ነገር ግን ድርጊቱ የተፈጸመው በአርሶ አደሮች፣ ሴቶች እንዲሁም እድሜያቸው እስከ 4 ወር ባሉ ህጻናት ላይ ነው።
ከጥቃቶቹ ጋር በተደጋጋሚ ስሙ የተነሳው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን ዓለም አቀፍ ቃል አቀባይ ኦዳ ተርቢ በበኩላቸው ውንጀላውን ሲያስተባብሉ ሰምተዋል።
አከው ወራኒ ከኛዋን ተከና እንራ ወኔ ስሪት መተቲክሱን በርባዳ
ይሄንን ጥቃት ሰራዊታችን አይፈጽምም። ይሄንን ለህዝቡ በደንብ መግለጽ ፈልጋለሁ። ሰራዊታችን የመንግስት ኃይሎችን በግንቢ ውስጥ ከሚገኘው ካምፕ ካባረራቸው በኋላ ቶሌ ወደ ተባለው ስፍራ መጥተው ጥቃት ፈጽመዋል። የመንግስት ኃይሎች ናቸው ቶሌ ሲደርሱ ሰላማዊ ሰዎች ላይ ተኩስ ከፍተው ጥቃት የፈጸሙት። ስፍራው ከግንቢ 50 ኪሎ ሜትር ይርቃል። የመንግስት ኃይሎች ለምን ንጹሃን ዜጎች ላይ ተኩስ እንደከፈቱ አላወቅንም። ይህ መጣራት አለበት። በተጨማሪም በጥቃቱ የተጎዱት በአብዛኛዎቹ የአማራ ተወላጆች ናቸው እየተባለ ነው። በጥቃቱ የተጎዱት ግን ከወሎ የተፈናቀሉ የኦሮሞ ተወላጆች ናቸው። መንግስት ከዚህ ቀደምም በራሱ ኃይሎች ጥቃት ፈጽሞ ወደ ሰራዊታችን ጣቱን ይከስራል።
ይህ በእንዲህ ያለ ከሰሞኑ ዋሽንግተን ዲሲ ከሚገኘው ዓለም አቀፉ የገንዘብ ድርጅት ፊት ለፊት ሌላ የተቃውሞ ትዕይንተ ህዝብ ተካሂዷል። የዚህኛው ሰልፍ አስተባባሪ በሰሜን አሜሪካ የሚኖረው የትግራይ ማህበረሰብ ነው። በትግራይ ህዝብ ላይ ይፈጸማል ባሉት ግፍ ምክንያት ለኢትዮጵያ መንግስት ተቋሙ ብድር እንዳይሰጥ የጠየቀውን ሰልፍ ካስተባበሩት መካከል አንዱ የሆኑት አቶ መስፍን አየነው ስለ ሰልፉ ዓላማና ክንውን ለባልደረባዬ ገብረ ገብረ መድን ይህንም ብለውታል።
ሶስት ዓላማ ነበረ። ስራው የተካሄደው ለሶስት ቀን ነው፣ ሐሙስ፣ አርብ፣ ቅዳሜ። አንደኛው ዓላማ የኢትዮጵያ መንግስት አሁን ትግራይ ውስጥም በሚያደርገው በሌሎች በኢትዮጵያ አካባቢት ባሉ ሁኔታዎች ምክንያት ሰፊ የሆነ ሶሻልና ኢኮኖሚ ቀውሱ ገብቷል። ከዚህ ለመውጣት ደግሞ ከውጭ የገንዘብ እርዳታ፣ የገንዘብ ብድር፣ በሌላም በኩል በአይኤምኤፍ በኩል የዴት ስትራክቸሪንግ የእዳ ማስተካከል እና ደግሞ የእዳ ቅነሳ የሚሉ ፕሮጀክቶችን ይሄድ ይዞ ይመጣል የሚል ዓላማ እንዳለው ግምት ውስጥ በማስገባት ነው የሰላማዊ ሰልፍ የተደረገው። ስለዚህ ይሄ እንዳይሆን እነዚህ አካላቶችን ዓለም ባንክንና የአይኤምኤፍን ይሄ እንዳይደረግ፣ ይሄ ማድረግ ደግሞ የትግራይን ህዝብ ችግርና አበሳ ማስቀጠል ማለት ነው በሚል እርዳታው እንዳይደረግ ድምጻችንን ሰጥተናል። ሁለተኛው ዓላማ 189 የሚሆኑ አገራት ተወካዮች ነው የመጡት። በሺዎች የሚቆጠሩ ናቸው። ይሄ ደግሞ በዓለም ውስጥ ሁኔታውን የዓለም ህብረተሰብ እንዲያውቀው ከምናደርገው መንቀሳቀስ አንዱ በዚህ ሁኔታ ላይ የተሰባሰቡትን አባላት ተወካዮችን እንዲያውቁ ማድረግ ነው። ይሄን ለማድረግ በድምጻችንም በምናስተላልፈው የነበረ መልእክቶች፣ በጽሁፎች ብሮቹርስ ነበሩን፣ እነሱን በመስጠት በጣም ብዙ የሆኑ ሰዎች ስለ ሁኔታው እንዲያውቁ አድርገናል። በሶስተኛው ደግሞ ኢትዮጵያ መንግስትን ወክሎ የመጡት የዚህን ፖሊሲ ኢትዮጵያ መንግስት በተለይ ደግሞ ትግራይ ላይ የሚያደርገውን ፖሊሲ የሚያራምዱ የሚደግፉ፣ እሱንም ለማስቀጠል የገንዘብ እርዳታ ፍለጋ የመጡ ስለሆኑ እነሱን ደግሞ ማጋለጥ ፔመንት ሼሚንግ የሚሉት እዚህ ሀገር እንደዚህ አይነት ወንጀል መስራት ተባባሪ እንደሚያደርጋቸው ማሳየት ነበር አንድ ሶስተኛው አላማችን። ስለዚህ ሶስቱንም አላማዎች አሳክተናል ብለን እናምናለን። ቢኮዝ በቀጥታኛ ዓለም ባንክ ለተደረገው ክሬዲት መውሰድ አይደለም። መኖራችን ግን ድምጻችን በማሰማችን ምናልባትም ለተወሰነው ውሳኔ እርዳታም እንዳይሰጥ ይሄ ዴት ስትራክቸርም እና የዴት ሪሊፍ የሚባለው እሱም እንዳይደረግ መወሰኑ ለእኛ እንዳንድ ትልቅ ድል አድርገን ቆጥረዋለን። ኢቭን ዶኛንን ያስደረግ ነው ማለትም ባይሆን ሁለተኛው ቅድም እንዳልኩት ብዙ ሺህ የሚቆጠሩ ዴሌጌትስ የነበሩበት ሁኔታ ነበር። እነሱን ደግሞ ስለ ሀገራችን ሁኔታ፣ ስለ ኢትዮጵያ ያለችበት ሁኔታ፣ ኢትዮጵያ ምን አይነት ጀነሳይድ እያደረገች እንደሆነ የሚያሳይ እንዲያውቁ አድርገናል። ይህንንም ትልቅ እንትን ነው። አንድ ቦታ ላይ ተሰባስቦ ይህን ያህል ህዝብ ተሰባስቦ እና ኢምፓክት ያላቸው ደግሞ እነዚህ ሰዎች የሀገራቸው የገንዘብ ሚኒስትሮች ናቸው፣ የሴንትራል ባንክ ገዥዎች ናቸው፣ የባንኮች ኃላፊዎች ናቸው፣ አማካሪዎች ናቸው። ስለዚህ ትልቅ ፐብሊሲቲ የፐብሊክ አዌርነስ ስራ ነው የተሰራበት ብለን እናምናለን።
ኪለር ሂዝ አ ጆነሳይደር ሂ ኪልስ ሶ ማኒ ቲግራን ፒፕል ዩ አር ጆነሳይደር ዩ አር ጆነሳይደር ዶንት ታች ሚ ዶንት ታች ሚ።
ሶስተኛው ያው ስርዓቱን ወክሎ የነበሩትን ሰዎች በተለያዩ እንደውም አይታችሁትም ይሆናል በጣም ጎበዝ የሆነች እህታችን በዓለም ባንክ ውስጥ ገብታ አቶ አህመድ ሸዴ ተቀምጠውበት በነበሩ እንደሚመጡ እዛ ስለታወቀ በተቀመጡበት በሄዳ አስፈላጊውን መልእክት አስተላልፋለች። ሀገራቸው የሚያካሂደውን ፖሊሲ እሳቸውም በተዘዋዋሪ የሚሆን በቀጥታ ለዚህ ተሳታፊ እንደሆነ የሚያሳይ በምስል ቀርጻ ለኢንተርናሽናል ፕላትፎርም ያው ለሶሻል ሚዲያው ሌሎችም አስተላልፋለች። ሌሎችም እንደዚሁ ምስላቸውን በመውሰድ ሲገቡና ሲወጡ የማን ተወካዮች እንደሆኑ፣ ምን እያደረጉ እንደሆኑ፣ ለህዝባችን በደል እየሰሩ እንደሆነ የሚያሳይ ስራዎች ተደርገዋል። በምስልም እነዚህም ቢሆን ተላልፈዋል።
በሰሜን አሜሪካ የሚገኘው የትግራይ ማህበረሰብ ባደረገው የተቃውሞ እንቅስቃሴ ዙሪያ በዩናይትድ ስቴትስ የኢትዮጵያ ኤምባሲን ምላሽ ለማግኘት ጥረት እያደረግን ነው። ምላሽ እንዳገኘን ለአድማጮች እናሰማለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙንና ገብረ ገብረ መድንን ለዘገባዎቻቸው አመሰግናለሁ። አድማጮች፣ ቀደም ብለን በመግቢያችን ያስተዋወቅ ነው የሰሜኑ ጦርነት ጉዳይ የዛሬ ረቡዕ መረጃ ተቀናብሮ ደርሷል። እሱን ነው የምናስከትለው። የሰሜን ኢትዮጵያው ጦርነት ተባብሶ በቀጠለበት በዚህ ወቅት ግጭቱ በትግራይ ክልል የሚካሄደውን የሰብአዊ እርዳታ አቅርቦት እንቅስቃሴ እያስተጓጉለበት እንደሆነ የተባበሩት መንግስታት ድርጅት ገለጠ። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ ግጭቱ ሰብአዊ ድርጅቶች ወደሚንቀሳቀሱባቸው አካባቢዎች በመቅረቡ የእርዳታ እንቅስቃሴያቸውን ውስን እያደረጉ ነው ይላል። በሌላ በኩል ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሁማን ራይትስ ዋች በሽረና አካባቢው ግድያና ሌሎች የሰብአዊ መብት ጥሰቶች ሊፈጸሙ ይችላሉ የሚል ስጋት ጨምረዋል ይላል። የኢትዮጵያ መንግስት ግን አካባቢዎቹን የከተማ ውስጥ ጦርነት ሳያካሄድ እንደተቆጣጠራቸው ገልጧል። በሌላ ዜና የኢትዮጵያ መንግስት ማምሻውን ባወጣው መግለጫ የፌዴራሉ የመከላከያ ሰራዊት በተቆጣጠራቸው አካባቢዎች የእርዳታ አቅርቦትን ለማሳለጥ ከጠቅላይ ሚኒስትር ጽህፈት ቤት፣ ከውጭ ጉዳይ ሚኒስቴር፣ ከብሔራዊ መረጃና ደህንነት አገልግሎት፣ ከሀገር መከላከያ ሰራዊት፣ ከፌዴራል ፖሊስ እንዲሁም ከኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የተውጣጣ ኮሚቴ ተዋቅሮ ወደ ስራ ገብቷል ሲል አስታውቋል። ገብረ ሚካኤል ገብረ መድን ተከታዩን አጠናቅረዋል።
የሰሜን ኢትዮጵያው ጦርነት ተባብሶ በቀጠለበት በዚህ ወቅት ግጭቱ በትግራይ የሰብአዊ እርዳታ አቅርቦት ስራውን እያስተጓጎለበት እንደሆነ የተባበሩት መንግስታት ድርጅት ገልጿል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ እንዳስታወቀው ግጭቱ ሰብአዊ ድርጅቶች ወደሚንቀሳቀሱባቸው አካባቢዎች እየቀረበ በመምጣቱ የእርዳታ አቅርቦት ስራቸው ተስተጓጉሏል። እንደዛም ሆኖ ተቋሙ በትግራይ ላሉት አዳዲስ ተፈናቃዮች እርዳታ ማቅረብ መቀጠሉን አመልክቷል። ከሰሜን ምዕራብ ትግራይ ከታሕታይ አዲያቦ እና ከሸራሮ ለመጡ አዳዲስ ተፈናቃዮች ጥቅምት 1 እና 2 የምግብ እርዳታ ማቅረቡን ገልጿል። እንደ አዲስ ከተፈናቀሉት 210,000 ተፈናቃዮች ተቋሙ ለ154,000ዎቹ እርዳታ እያቀረበ እንደሆነም አመልክቷል። በሰሜን ምዕራብ ትግራይ ዘላዘለ በሚባል ቦታ የሚገኙት እነዚሁ ተፈናቃዮች በአስቸጋሪ ሁኔታ ውስጥ እንዳሉም ዩኤን ኦቻ ጠቁመዋል። አብዛኞቹ ተፈናቃዮች ለቅዝቃዜና ለሌሎችም ችግሮች በሚያጋልጥ መልኩ ያለምንም መጠለያ ሜዳ ላይ እየተኙ እንደሆኑም ጠቅሷል። የኢትዮጵያ መንግስት በበኩሉ ሰራዊቱ በተቆጣጠራቸው የትግራይ አካባቢዎች የሰብአዊ እርዳታና ሌሎች አገልግሎቶች ለማቅረብ እየተዘጋጀ መሆኑን በትናንትናው ዕለት አስታውቋል። የመንግስት ኮሚኒኬሽን አገልግሎት ትናንት ባወጣው መግለጫው የኢትዮጵያ መከላከያ ሰራዊት በከተሞች ውስጥ ምንም አይነት ጦርነት ሳያካሂድ ሽረን፣ አላማጣንና የኮረም ከተሞችን መቆጣጠር ችሏል ብለዋል። የኢትዮጵያ መንግስት ማምሻውን ባወጣው መግለጫም የመከላከያ ሰራዊት በተቆጣጠራቸው አካባቢዎች የእርዳታ አቅርቦቱን ለማሳለጥ ከጠቅላይ ሚኒስቴር ጽህፈት ቤት፣ ከውጭ ጉዳይ ሚኒስቴር፣ ከብሔራዊ መረጃና ደህንነት አገልግሎት፣ ከሀገር መከላከያ ሰራዊት፣ ከፌዴራል ፖሊስ እንደዚሁም ከኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን የተውጣጣ ኮሚቴ ተዋቅሮ ወደ ስራ መግባቱን አስታውቋል። የኢትዮጵያ መንግስት ይህን መግለጫ ያወጣው ተፋላሚዎቹ አካላት አስቸኳይ የተኩስ አቁም ስምምነት እንዲያደርጉና የሲቪሎችን ደህንነት እንዲጠብቁ ዓለም አቀፍ ጥሪ በሚደረግበት ጊዜ ነው። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሁማን ራይትስ ዎች የኢትዮጵያና የኤርትራ ኃይሎች ቀደም ሲል ተቆጣጥረዋቸው በነበሩት የትግራይ ከተሞች የፈጸሙትን የሰብአዊ መብት ጥሰት አሁንም በሽረና አካባቢው ሊፈጽሙት ይችላሉ የሚል ስጋት አይሏል ሲል ገልጿል። የድርጅቱ የአፍሪካ ቀንድ ዳይሬክተር ላቲሻ ባደር እነዚሁ ኃይሎች በተቆጣጠሯቸው አካባቢዎች የበለጠ ግድያና ጥቃት እንዲሁም በተፈናቃይ ካምፖች ውስጥ ባሉ ተፈናቃዮች ላይ የአያያዝ ጉድለት ሊፈጽሙ ይችላሉ ብለዋል። ንጹሐንን ከጥቃት ለመከላከልም በኢትዮጵያ ላይ ማዕቀብ መጣል አለበት ብለዋል። አሜሪካ፣ የአውሮፓ ህብረትና የተባበሩት መንግስታት የጸጥታው ምክር ቤት ችግሩን ለማስቆም በኢትዮጵያ ላይ የጦር መሳሪያን ጨምሮ የታቀዱ ማዕቀቦችን በመጣል ተገቢውን እርምጃ ይውሰዱ ሲሉ ዳይሬክተሯ አሳስበዋል። የተባበሩት መንግስታት የጸጥታው ምክር ቤት በዚህ ሳምንት በኢትዮጵያ ጉዳይ ላይ ሊመክር እንደሚችልም ጠቁመዋል። የኢትዮጵያ መንግስት ግን ይህን ውንጀላ አይቀበልም። የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን አንዳንዶች ተባብሷል ይያሉ ቀለም ከመቀቡት በተቃራኒ አሁን ግጭቱ እያበቃ ነው ብለዋል። ወደ ሌሎች ክልሎች ሲስፋፋ ግጭቱ እየተባባሰ ነበር፣ አሁን ግን እየቀነሰና እያበቃ ነው ሲሉ አክሏል ሬድዋን ሁሴን። ህወሓት ደግሞ ግጭቱ በአስቸኳይ እንዲቆምና እርዳታ ወደ ትግራይ ክልል ያለ እንቅፋት እንዲገባ ጠይቋል። ሁድለት በወጣ መግለጫ ህወሓት አስቸኳይ የተኩስ አቁም ስምምነት ለማድረግ ዝግጁ መሆኑን ገልጾ የዓለም አቀፉ ማህበረሰብ የኤርትራ ሰራዊት ከትግራይ እንዲወጣ፣ አስቸኳይ የተኩስ አቁም እንዲደረግና የኢትዮጵያ መንግስት ወደ ውይይት እንዲመጣ ጫና እንዲያደርግ ጠይቋል። ይህ በእንዲህ እንዳለ የአሜሪካ የህዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ሰብሳቢ ግሪጎሪ ሚክስ የኢትዮጵያን ወቅታዊ ሁኔታ አስመልክተው በሰጡት መግለጫ የሰሜን ኢትዮጵያው ጦርነት በትግራይ ያለውን ሰብአዊ ቀውስ በሚያባብስ መልኩ አደገኛ በሆነ ሁኔታ መቀጠሉ እጅግ አሳስቦኛል ብለዋል። ኤርትራ በኢትዮጵያ የቀጠለችበትን አዋኪ ተሳትፎ እንዲሁም ንጹሃንን ትኩረት ያደረጉ ያሉትንና ጦርነቱ እንዲራዘም ሚና ያላቸው ሌሎች አካላትንም በጥብቅ አወግዛለሁ ብለዋል። በኢትዮጵያ ተጨማሪ ግፎች እንዳይፈጸሙ የማስጠንቀቂያ መብራቶች ዳግም መታየት ጀምረዋል ያሉት ሰብሳቢው የተባበሩት መንግስታት የጸጥታው ምክር ቤት ለዚህ ጉዳይ ቅድሚያ በመስጠት በአስቸኳይ እንዲመለከተው ጥሪ አቅርበዋል። የአሜሪካ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሰብሳቢ ቦብ መኔንዴዝ በበኩላቸው ባወጡት መግለጫ በሰሜን ኢትዮጵያ አስቸኳይ የተኩስ አቁም ስምምነት እንዲደረግ ጥሪ አቅርበዋል። ዳግም በተቀሰቀሰው ጦርነት የሰብአዊ መብት ጥሰት በፈጸሙት አካላትም ተጠያቂነት እንዲሰፍን ጠይቋል። በሰሜን ኢትዮጵያ ያለው ግጭት፣ ረሃብና የመድኃኒት እጦት በትግራይ የግማሽ ሚሊዮን ሰዎችን ህይወት መንጠቁን የገለጹት ሰብሳቢው ለአጭር ጊዜ የቆየው የተኩስ አቁም ስምምነት መጣሱ የበርካታ ኢትዮጵያውያንን ህይወት ለአደጋ ያጋልጣል ብለዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በበኩላቸው በትግራይ ንጹሃን ሰዎች ሆን ተብሎ የጥቃት ኢላማ መደረጋቸውን ተናግረው ይህንን ለመግለጽ ዲፕሎማሲያዊ ቃላት አጥቻለሁ ብለዋል። የተባበሩት መንግስታት የሰብአዊ መብቶች ቢሮ በትግራይ በአየርና በከባድ መሳሪያዎች ድብደባ በንጹሃን ላይ ያነጣጠረ ጥቃት እየተፈጸመ እንደሆነና በሲቪል ተቋማት ላይ ውድመት እየተካሄደ መሆኑን የሚያመለክቱ ሪፖርቶች መቀበሉን ገልጿል። በትግራይ 6 ሚሊዮን ሰዎች የጤና ቀውስ ገጥሟቸዋል፣ ዓለም ግን በቂ ትኩረት እየሰጠ አይደለም በማለት ከሷል ዶክተር ቴዎድሮስ። የኢትዮጵያ መንግስት ለዛሬው ውንጀላ ያለው ነገር ባይኖርም ዶክተር ቴዎድሮስ ኃላፊነታቸውን ላልተገባ ዓላማ እየተጠቀሙበት እንደሆነና ለህወሓት በቀጥታ እየሰሩ እንደሆነ በመግለጽ በተደጋጋሚ በተለያዩ አጋጣሚዎች ወንጅሏል። የኢትዮጵያ ጦር በሲቪሎች ላይ ጥቃት ይፈጽማል በሚል የሚቀርብበትን ውንጀላ በተደጋጋሚ ያጣጣለው የኢትዮጵያ መንግስት የመከላከያ ሰራዊት በከተሞች ጦርነት እንዳይደረግ ተከትሏል ባለው ጥብቅ ዲስፕሊን በሲቪሎች ላይ ጉዳት እንዳይደርስ አድርጓል ሲል ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ርዕስ ደግሞ ወደ ደሴ ይመልሰናል። የደሴ ከተማ ነዋሪዎች የሆኑ የትግራይ ተወላጆች የህወሓትን የሚቃወም ሰላማዊ ሰልፍ አደረጉ። የደሴ ከተማ ነዋሪዎች የሆኑ የትግራይ ተወላጆች ዛሬ ባደረጉት ሰላማዊ ሰልፍ ለበርካታ ንጹሐን ሞት፣ ለሀብትና ንብረት ውድመት ምክንያት ሆኗል ሲሉ ህወሓትን ወንጅለዋል። ሰላማዊ ሰልፈኞቹ ጦርነት ቆሞ ከሌላው የኢትዮጵያ ህዝብ ጋር በሰላም መኖር እንፈልጋለን ያሉት፣ ጦርነቱ እየጎዳ ያለው የአንዲት እናት ሁለት ልጆች ነው ያሉት ተሳታፊዎችም አሉ። ህወሓት በበኩሉ እየቀጠለ ነው ለሚለው የንጹሐን ሞት እንዲሁም ለሀብት ለንብረትና ውድመቱ ተጠያቂ የሚያደርገው የኢትዮጵያ መንግስት ነው። መስፍን አራጌ የዛሬውን ሰልፍ ተከታትሎ ተከታዩን አድርሶናል።
በሺዎች የሚቆጠሩ የደሴ ከተማ ነዋሪ የትግራይ ተወላጆች ዛሬ ከከተማዋ ዋነኛ አደባባይ ተነስተው እስከ ከተማ አስተዳደሩ ባደረጉት ሰላማዊ ሰልፍ ላልተቋጨው ጦርነት እንደዚሁም ጦርነቱን ተከትሎ ለተከሰተ የንጹሐን ሞትና የንብረት ውድመት ህወሓትን ተጠያቂ አድርገዋል።
እኛ በደሴ ከተማ የምንኖር የትግራይ ተወላጆች የአሸባሪን ህወሓት
ከ48 ዓመታት በላይ በደሴ ከተማ እንደኖሩ የሚናገሩትና ከመምህርነት ሙያቸው በጡረታ የተገለሉት ይስሐቅ ኪዳኔ ሰልፉ ሁለት ዓላማዎች እንዳሉት ይገልጻሉ።
ይህ ሰላማዊ ሰልፍ ያስፈለገበት አንደኛና ዋነኛው ከአማራ መንግስትና ከአማራ ህዝብ ጋር ሰላማዊ ሆነን የአማራ ህዝብና መንግስት የሚከተለውን መመሪያና ህግ ተከትለን ሰላማውያን ሆነን የምንኖር መሆናችን ለማሳወቅ ብቻ። ሁለተኛው የደቡብ፣ የሰሜን፣ የምዕራብ፣ የምስራቅ ክፍላተ ሀገራት ህዝቦች ልጆች ደብተር ይዘው ሲሮጡ ስታይ ወደ ትምህርት ቤት የትግራይ ህዝብ ግን ይሄ አልተደረ የትግራይ ህዝብ ህፃናት ደግሞ ክላሽ ይዘው በየጫካው ይሁ ያለቁ ነው ያለው።
አቶ ኢሳቅ ለጦርነቱ ተጠያቂ ነው ያሉትን አካልም ተክሰዋል።
ያለ ጦርነት መኖር ስለማይችል ህወሓት የመንግስትን ሰላም መቀበል አልቻለም። አማራ ለመውጋት አፋር ለመውጋት ድል ለመውጋት አይደለም ከጦርነቱ ውጪ ከተንኩ የራሱም ይገድላል የራሱ የትግራይ ህዝብ ይታለ የትግራይ ምርጥ ልጆች ዶክተሮች ሳይቀሩ ይታሉ አለቁ አይደለም። ትምህርት ቤት የትግራይን ጨርሶ አፍርሶ የአማራ ክልልም ስንት ትምህርት ቤት አፈረሰ የስንት ወረዳ ከደሴ ጀምሮ ስንት ሆስፒታል ስንት ዩኒቨርሲቲዎች ታዲያ ይሄ ነፃ ውጪ ነው እንዴ?
ባለፈው ነሐሴ እንደገና የገረሸውን ጦርነት ማንቀሰቀሰው በሚለው ጥያቄ ላይ የኢትዮጵያ መንግስትና ህወሓት እርስ በርስ ይወነጃጀላሉ። ህወሓት ለጦርነቱ መቀስቀስ ማዕከላዊ መንግስቱን ተጠያቂ ሲያደርግ፣ መንግስት በበኩሉ ህወሓት በሰብአዊነት ላይ የተመሰረተውን የተኩስ አቁም በመጣስ በቆቦ በኩል ጥቃት እንደከፈተ በመጥቀስ ይከሳል። የኢትዮጵያ መንግስት ግጭቱ በሰላማዊ መንገድ እንዳይፈታ እንቅፋት ሆኗል በማለትም ይወነጀላል ህወሓት። በሁለቱ ወገኖች ጦርነት መሃል ግን ሰላማዊ ሰዎች እየተጎዱ መሆኑን ሰልፈኞቹ ተቆመዋል። በቀድሞው አሰባ አስተዳደር ለ37 አመታት የኖሩት ሌላው የትግራይ ተወላጅ ገብረ ተክሌ አብርሃ በኢትዮ ኤርትራ ጦርነት ምክንያት ተፈናቅለው ደሴ መኖር ከጀመሩ 25 አመት እንደሆናቸው ይናገራሉ። በሰሜኑ ጦርነት ምክንያት ብዙሃን ለጉዳት ተዳርገዋል ነው የሚሉት አስተያየት ሰጪው።
ህወሓት ባነሳውን ጦርነት ህፃናቶች አለቁ። አገር ወደመ፣ በቃ ተቃጠለ፣ ንብረት ወደመ። ስለዚህ ባደን ያቀረች ሀገሪቷ በህወሓት አማካኝነት ነው። አሁንም እያለቁ ነው። ከ18 ዓመት በላይ የነበረውን አልቆ እንደገና ከ12 ዓመት በታች ያለ ነው በላይ ያለ ነው። አሁን ደግሞ የሚገባው ያለ ምንም ሳያውቀው በሐሽሽ እያጤሰ ነው የሚገባ ያለው እና ጦርነት ይቁም ነው የምንለው እኛ። ጦርነት ይቁም፣ ሰላም ይፈጠር።
ጦርነቱ እየጎዳ ያለው የአንድ እናት ሁለት ልጆችን ነው የሚሉት ደግሞ ከ38 ዓመት በላይ ደሴ ውስጥ መኖራቸውን የሚናገሩት ኪዳን አጽብሃ ናቸው።
እዛ የሚሞትም የኛ ነው፣ እዚህ የሚሞትም የኛ ነው። የሁላችን የኛ ነው አይደለም እንዴ? አንድ ኢትዮጵያንን አንድ ያርገን። ልብ የላቸውም ልባቸው ጠፍተዋልና ልብ ይስጣቸው ለነዛ። እኛም ልብ ሰጥተን እዚህ ከአንድ ኢትዮጵያ ሆነን ከቤታችን ወደ ቤታችን እንድንመስ ነው የምፈልገው።
ጦርነቱ የስነ ልቦና ጠባሳ ካሳደረባቸው የትግራይ ተወላጆች አንዱ እኔ ነኝ ይላሉ አቶ ይስሐቅ።
ሽጋዎቹ ወሎዮችና የተቀደሰ ባህል ያለው የወሎ ህዝብ ጋር ኑር ያለ ጥሮታ ከወጣሁ በኋላ ባለቤቴ እንሄድ አለች። ከባለቤት የበለጠ የለ እንዳልሄድም ከደሴ አልወጣም ከደሴ አልወጣም ብዬ ቀርቼ እሷ ሂጃ ትኑር አትኑር አሁን አላቅም ህይወቱ ኑራ ትኑር አላቅም።
የፖለቲካ ድርጅትን ከህዝብ ጋር ማያያዝ ተገቢ አይደለም የሚሉት አቶ ገብሬ በበኩላቸው ትግራይ ከኢትዮጵያ አልተነጠለች፣ ህዝቦቿም ኢትዮጵያውያን ናቸው ብለዋል።
እነ አክሱም ጽዮን፣ እነ አምነ አረጋዊ፣ እነ አብርሃ አጽብሃ፣ እነ አቡነ አብርሃም ተስዓቱ ቅዱስ ሀገር ናት ትግራይ። ከኢትዮጵያ ደግሞ ተለይታ አታውቅም። ትግራይ የኢትዮጵያ አካል ናት። ባንዲራው አንድ ናት። ሰንደቅ ዓላማዋ እንኳን በሰማያ ሰማያት የሚዘረጋ ባንዲራ ነው ያላት ኢትዮጵያ ሶስት አይነት እና ሰላም ይፈጠር ነው የምንለው እኛ። አሁንም ጥያቄያችን ሰላም ይፈጠር ነው።
የወሎና አካባቢው ነዋሪም ለትግራይ ተወላጆች ያደረገውን ድጋፍ ሰልፈኞቹ አድንቀዋል።
እኔ 12 ዓመት ነው ትግራይ ተወልጄ ያደግኩት። በ12 አስመራ ነ ልጆችን አስመራ ወልጄ መጣ። እዚህ ሰርቼ አሳደግኩ። 8 ልጅ አንዳንድ ልብስ ቅያር ነው ይዤ መጣ። ግን ስመጣ ዚኔ ሰርቼ ከማንንም ከደሴው ከትንሹም ከትልቁም ሁኛ ማለት ነው ሰርቼ ልጆችን አድርሻለሁ። አግባዳ ሁሉም አግብተዋል። ስለዚህ ነ ከደሴ ኩፋ አላገኘ።
አሁንም ቢሆን በእድራችንም በጉርብትናችንም የለየን ሰው የለም። አብረና ያለ ነው። ኢትዮጵያ ታሸንፋለች። አሁንም ይኸው ነው።
ባለፈው ነሐሴ ዳግም ያገረሸው የሰሜን ኢትዮጵያ ጦርነት በተለያዩ ግንባሮች እንደቀጠለ መሆኑን የተለያዩ የመረጃ ምንጮች ያመለክታሉ። አስቸኳይ የተኩስ አቁም እንዲደረግና የሰላም ውይይት እንዲጀመር ከተለያዩ አካላት የሚቀርቡ ጥሪዎችም በርክተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው አመሰግናለሁ። አድማጮች፣ ለምሽቱ ያዝናቸውን እዚሁ ላይ ማጠናቀቃችን ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22ና 25 ሜትር ባንዶች ለረቡዕ ምሽት ያሰናዳውን እዚህ ላይ ያበቃ። ነገ ሐሙስ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። ያስተናገድኳችሁ አሉላ ከበደ፣ አቀናባሪዋ ብርሃን ኃይሉ፣ የቴክኒክ መሐንዲሱ ቢል ብራድሊ እንዲሁም ሌሎች ዘጋቢዎችና አቀናባሪዎቻችን ጋር በመሆን በዚሁ እንሰናበታለን። ነገ እንገናኝ። በእኔ በኩል ሰላም፣ ደህና ደሩ።